ወደ አድማጮቻችን ከሁሉ አስቀድሜ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ዛሬ የማካፍለው የወንጌል ትምህርት በመጽሐፍ ቅዱስ ያለው የእግዚአብሔር የተስፋ ቃል የሚል ነው። በዕብራውያን ምዕራፍ 11 ከቁጥር 8 ጀምሮ እስከ 16 የአምላካችን የእግዚአብሔር ቃል እንዲህ ይላል። አብርሃም የተባለው ርስት አድርጎ ሊቀበለው ወዳለው ስፍራ ለመውጣት በእምነት ታዘዘ። ወዴትም እንደሚሄድ ሳያውቅ ወጣ። ለእንግዶች እንደሚሆን በተስፋ ቃል በተሰጠው አገር በድንኳን ኖሮ ያን የተስፋ ቃል አብረውት ከሚወርሱ ከይስሐቅና ከያዕቆብ ጋር እንደ መጻተኛ በእምነት ተቀመጠ። መሠረት ያላትን እግዚአብሔር የሠራትንና የፈጠራትን ከተማ ይጠብቅ ነበርና ተስፋ የሰጠው የታመነ እንደሆነ ስለ ቆጠረች ሳራ ራሷ ደግሞ ዕድሜዋ እንኳን ካለፈ በኋላ ዘርን ለመጽነስ ኃይልን በእምነት አገኘች። ስለዚህ ደግሞ በብዛታቸው እንደ ሰማይ ከዋክብት እንደሚቆጠር እንደማይቆጠርም በባህር ዳር እንዳለ አሸዋ የነበሩት የሞተን ሰው እንኳን ከመሰለው ካንዱ ተወለዱ። እነዚህ ሁሉ አምነው ሞቱ፣ የተሰጣቸውንም የተስፋ ቃል አላገኙምና። ዳሩ ግን ከሩቅ ሆነው አዩትና ተሳለሙት፣ በምድሪቱም እንግዶችና መጻተኞች እንዲሆኑ ታመኑ። እንዲህ የሚሉት ለእነርሱ የሚሆነውን አገር እንዲፈልጉ ያመለክታሉና ያን የወጡበትን አገር አስበው ቢሆኑ ሊመለሱ ጊዜ በሆነላቸው ነበር። አሁን ግን የሚበልጠውን እርሱም ሰማያዊ ሀገር ይናፍቃሉ። ስለዚያ እግዚአብሔር አምላካቸው ተብሎ ሊጠራ በእነርሱ አያፍርም፣ ከተማን አዘጋጅቶላቸዋልና ይላል። ውድ አድማጮች፣ ብዙ ሰዎች የሚሳሳቱበት ትልቁ ስህተት በእግዚአብሔር ቃል ውስጥ የተሰጡትን የተስፋ ቃሎች የሚያምኑበትና የሚወስዱበት አወሳሰድ ላይ ነው። መጽሐፍ ቅዱስ እውነቶች ፈላስፎች፣ ልብ ወለድ ታሪክ ጸሐፊዎች እንደሚጽፉት የተጻፈ መጽሐፍ አይደለም። መጽሐፍ ቅዱስ በውስጡ የተለያየ የሥነ ጽሑፍ ይዘትና ቅርጽ የሚታይባቸው መጽሐፍት ያካተተ መጽሐፍ ቢኖርም አጻጻፉን በተገነጣጠለ መልክ ልንወስደው፣ በውስጡ ያሉትንም ታሪካዊ ሁኔታዎች ደግሞ ገነጣጥለን ልንተረጉማቸው የማንችላቸው ባሕርያቶች አሉት። የሚመቹንን ጥቅሶች ከውስጡ እያወጣን ከታሪካዊ አውዳቸው ወይንም ይዘታቸው ገንጥለን ለየብቻቸው እንዲሰሩልን በማድረግ ብንወስዳቸው ትልቅ ስህተት ላይ እንወድቃለን። ገንጥለን የምንወስዳቸውን ጥቅሶች ከታሪካዊ ሁኔታቸው አውጥተን ለእኛ እንዲሰሩ ብናደርግ ትልቅ ስህተት ይሰራል። መጽሐፍ ቅዱስን አስማተኞችና ደብተራዎች እንደሚጠቀሙበት ወደ መጠቀም እየደረስን እንዳለን ይመስላል። መጽሐፍ ቅዱስን የጻፉት የእግዚአብሔር ሰዎች መጽሐፉን ሲጽፉ የሚሏቸውን አባባሎችም ሆነ የሚናገሯቸውን ተስፋዎችና የእምነት መሠረት የሆኑ እውነቶችን የሚናገሩባቸውን ምክንያት መጠበቅ ይኖርብናል። ይህንን ሁኔታ ባለመጠበቃችን የምንሳሳተው ስህተት ቋሚ መልክ በማበጀቱ መጽሐፍ ቅዱስን እንደ መጽሐፍ የማንበብ ልማድ የቀረ ሁኔታን ፈጥሮብናል። አንዳንድ ሰባኪዎች ከሚሰብኩት ስብከትና ከሚያስተምሩት ትምህርት ብቻ ይህንን ማየት ይቻላል። ከመጽሐፉ ቅዱስ የሚጠቅሱትን ጥቅስ ከታሪካዊ ስፍራው አውጥተው አለቦታው እንዴት እንደሚያስተምሩት በገሃድ በየእሁዱ የሚታይ ጉዳይ ነው። እንዲህ የመሰሉ ሰባኪዎች መጽሐፍ ቅዱስን እንደ መንደርደሪያ ይጠቀሙበታል እንጂ ማስተማር የሚፈልጉትን ነገር የሚያገኙት ከመጽሐፍ ቅዱሱ ሳይሆን ከራሳቸው ጉጉ ጥብቅ ከሆነ ልብ ወለድ ፍላጎት እንደሆነ ከትምህርታቸውና ከስብከታቸው ይታያል። መጽሐፍ ቅዱስ እንደ መጽሐፍ አይታየም። ሳይነበብ በውስጡ ያለውም ቃል ሳይብራራ ለመንደርደሪያ ብቻ ይጠቀሳል። እምነት የሚመጣው ከመስማት ነው። መስማትም ከእግዚአብሔር ቃል ነው። እምነትን የሚያስገኘው የእግዚአብሔር ቃል የሰባኪው ስብከት ሳይሆን ሰባኪው የሚያስተምረው የእግዚአብሔር ቃል ከሆነ ብቻ ነው ይህ ሊሆን የሚችለው። እኛ ላለንበት ሁኔታ የሚመች ጥቅስ የሚስማማንን ካገኘን ያ ጥቅስ ከየት እንደተወሰደ ታሪካዊ ይዘቱ ምን እንደሆነ ምንም የሚገደን ነገር የለም። በዚህ ጥቅስ ውስጥ ያለውን ደስ የሚያሰኘንን የተስፋ ቃል ወይንም ለፈለግነው ነገር የሚመቸንን ሐሳብ ያለው መሆኑን ብቻ ነው የምንፈልገው። ውድ አድማጮች፣ ይህ ክፉ ልማዳችን እያመጣብን ያለው ጉዳት ልብ ያለ ብቻ ልብ ይበለው ከማለት ምን ማለት ይቻላል? መጽሐፍ ቅዱስ የጌታ ቃል ነው ስንል ደጋግሜ እንዳስተማርኩት እንደተናገርኩት የመጽሐፉ ባለቤት እግዚአብሔር ብቻ ነው የሚል ሐሳብን መናገራችን አይደለም። قالون باوستو يعلون تاريك يميت اكامبات اكزيابير بيتشانو مالت اندهونا استمرين بار اكزيابير باقالو يمي سارانو بلن يمن نامن كهونا اكزيابير باقالو يمي سارو من اندهونا ماستوالن امرداتي نور بنال اكزيابير باقالو يمي سارو فاقادون نو ودار ماچوش يكزيابير قال يكزيابير سلطان قال لو اندال لو كامنن እግዚአብሔር በቃሉ የራሱን ሐሳብና ፈቃድ ሊሰራበት በሚችል ሁኔታ ስልጣኑ ይሰራል እንጂ የሰባኪውን ወይንም ቃሉን የሚሰሙትም ሆነ የሚያነቡ ሰዎች የሚፈልጉትን ፈቃዳቸውን የሚሰራ መጽሐፍ አይደለም። እግዚአብሔር ባሪያዎች በብሉይም ሆነ በአዲስ ኪዳን ከነርሱ በፊት የነበሩ የእግዚአብሔር ሰዎች የተጠቀሙበትን ቃል የሚጠቀሙበት አጠቃቀም በዚህ ዘመን እኛ ከምንጠቀምበት የተሳሳተ አጠቃቀማችን የተለየ ነው። እግዚአብሔር በብሉይ ኪዳን ለነበሩት ቅዱሳን የተናገረውን በኋላኛው ዘመን የነበሩት የጌታ ሰዎች ለግላቸው ይዋሉ ሲጠቀሙ አናይም። ለአብርሃም የተባለው ለአብርሃም ብቻ ነበር የሚውለው። ይስሐቅም ሆነ ያዕቆብ ልጅ ለመውለድ ሲፈልጉ ለአብርሃም የተነገረውን ለራሳቸው በመውሰድ እግዚአብሔር አምላካቸው የተናገረውን ቃል ሲጠቅሱ አንመለከት። ያዕቆብ የሚወዳት ሚስቱ ራሔል ልጅ መውለድ የተሳናት ጊዜ ነበር። ልጅ ለመውለድ ባልቻለችበት ጊዜ በዘፍጥረት ምዕራፍ 30 ቁጥር 1 ላይ ያዕቆብን ራሔልም ለያዕቆብ ልጆችን እንዳልወለደች ባየች ጊዜ በህቷ ቀናችባት ያዕቆብንም ልጅ ስጠኝ ይስካልሆነ እሞታለሁ አለችው። ውዳድማጮች ያዕቆብ ራሔልን እጅግ በጣም ይወዳታል። 7 አመት በባርነት በከብት ጠባቂነት ተገዝቶላታል። ያም እንኳን በዚያን ጊዜ ከ7 አመት በኋላ ሳገኛት እንደገና 7 አመት ነው የተገዛላት። እጅግ በጣም ነው የሚወዳት። ግን ያዕቆብ ለራሔል ልጅ ሊሰጣት ይችላልን? ያዕቆብ ጌታ በሰጠው ተስፋ ልጅን በተአምር የወለደው ያብርሃም የልጅ ልጅ ነበር። አብርሃም በዘፍጥረት 18:19 ላይ እግዚአብሔር ራሱ ሲመሰክርለት ጽድቅንና ፍርድን በማድረግ የእግዚአብሔርን መንገድ ይጠብቁ ዘንድ ልጆቹንና ከርሱ በኋላ ቤቱን እንዲያዝ አውቃለሁ ብሎ እግዚአብሔር የተናገረለት ሰው ነው። ስለዚህ አብርሃም እምነት ለይስሐቅ፣ ይስሐቅ ለያዕቆብ የተተላለፈ እምነት ነበር። ይስሐቅ ከአብርሃም የተማረ፣ ያዕቆብም ከይስሐቅ የተማረ እንደነበር እንረዳለን። ነገር ግን ያዕቆብ ከአባቶቹ የተማረውን አስመልክቶ የሚወዳት ሚስቱ ለተቸገረችው ደግሞ ምርዳኝ ብላ ለምትጠይቀው ጥያቄ የሰጣት መልስ ትልቅ መታረሚያና መፈወሻ ነው ለኛ። ክፋቱኛ ዛሬ ልባችን የተነሳን ሰዎች በመሆናችን እግዚአብሔር ለማረሚያችን የሚሰጠውን ቃል ልብ ብለን አለመውሰዳችን ነው። ያዕቆብ ለራሔል እንዲህ ሲል መለሰላት። ያዕቆብም ራሔልን ተቆጥቶ በሆኑ እኔ የሆድን ፍሬ በነሳሽ በእግዚአብሔር ቦታ ነኝን አላት። እኛ ግን ዛሬ ሰው ለተቸገረው ሁሉ የምንጠቅሰው ጥቅስ እስካለን ድረስ እንሰጣቸዋለን። የጌታን ቃልም እንደፈለግን ለሰዎች እናድላለን። በቃሉ የሚሰራውን እግዚአብሔርን የመጠበቅ ደግሞ የመንፈስ ቅዱስን ምሪትና ሐሳብ ለማወቅ ምንም በትህትና የምናደርገው ነገር ሳይሆን እንዳሻን እንደፈቀደን ቃሉን እናገራለን። ያ ራሔል ማህፀኗን የዘጋው ማን ነበር? እግዚአብሔር ልጅንም ሆነ በማንኛውም ነገር የመስጠትና የመንሳት መብት አለው። ሃይማኖታቸው እግዚአብሔር የሆኑ ሰዎች ለራሳቸውም ሆኑ ለሰዎች ተቸግረው ሲመለከቱ ወደ ልዑል ጌታ ያመለክታሉ ይመለከታሉ እንጂ ወዴትም ዞር ሰዎች እንድሉ አደርጉም። ያዕቆብ ያደረገው ይሄን ነው። እኔ ልጅን በነሳሽ በእግዚአብሔር ፋንታ ነኝን አለ። እኛ ግን ዘንድሮ እግዚአብሔር ዘርህን እንደ ሰማይ ከዋክብት አበዛዋለሁ ያለውን የአምላክን ቃል በመውሰድ አብርሃም በአይነ ህሊና በማየት ሚስቱ ልጅ እንድትወልድለት ለማድረግ ከዋክብቱን ልክ እንደ ልጆቹ እያየ አባባ አብርሃም አባባ አብርሃም እያሉ ሲጠሩት ይሰማ ነበር ይላልን የሩቅ ምስራቅን በአድ ትምህርት ከመጽሐፍ ቅዱስ ጋር አቀይጠን እናስተምራለን። በዚህ ትምህርታቸው መጽሐፍ ቅዱስን የአይነ ምኞት ማራመጃ በአይነ ህሊና ህግ ብቻ ምኞትን በአይነ ህሊና በማርገዝ የጌታን ቃል ለምኞታቸው መፈክር በማድረግ ሰዎች እንዲጠቀሙበት አገልግሎት ያስተምራሉ። በዚህ ጉዳይ እግዚአብሔር የሚፈርድበት ዘመን ይመጣል። ራሄል መቼ ወለደች? እንዴት ልትወልድ ቻለች? የጌታ ቃል እንደሚነግረን እግዚአብሔር ራሄልን አሰበ፣ እግዚአብሔርም ተለመናት፣ ማህፀኗንም ከፈተላት ይላል። ክብር ለእግዚአብሔር ይሁን። ራሄል ራሷ እግዚአብሔርን ስለለመነችው ተለመናት፣ እርሱም ቸር አምላክ ነውና ማህፀኗን ከፈተላት። ዛሬ እኛን የሚያስበን እግዚአብሔር ነው ወይስ ማን ነው? የተቀባውን መሲህ ትተን የተቀቡ አገልጋዮችን መመልከት የለብንም። በስውር የሚሰማንን እግዚአብሔርን በስውር ብንለምነው በአደባባይ መልስ ይሰጠናል። ቃሉን እንደ አስማት መጠቀማችንን ትተን ጌታ አምላክን ብንሻው ብንፈልገው እግዚአብሔር ያስበናል። ጤናማ እምነት በእግዚአብሔር ላይ ያለ እምነት ነው እንጂ በሌላ በምንም ነገር ላይ ያለ አይደለም። ላባ ደሞዙን እየለዋወጠ ሲያስቸግረው በነበረበት ጊዜ ያዕቆብ እግዚአብሔርን የባረከበትን አስደናቂ ታሪክ ከመጽሐፍ ቅዱስ እናያለን። ያዕቆብ ለላባ በግ ጠባቂ ሆኖ ያገለገለ ሰው ነበር። ደሞዙን ለ14 ዓመት ሁለት ሚስቶች ለማግኘት የተገዛ ሰው ነበረ። ከብቶች በመጠበቅ ደሞዝ ሆኖ የተሰጡት ራሄልና ሊያ እንደነበሩ የመጽሐፍ ቅዱስ ታሪክ ያሳያል። ላባ የያዕቆብ በጎች ሲበዙ ተመልክቶ ደሞዙን በየጊዜው ይለውጥበት ነበር። በዘፍጥረት 31:41 ላይ እንዲሁም በአንተ ቤት 20 ዓመት ነበር፣ 14 ዓመት ስለ ሁለት ሴቶች ልጆች፣ 6 ዓመትም ስለ በጎች ተገዛውልህ፣ ደሞዜንም 10 ጊዜ ለዋወጥኸው አለ። ላባ በጣም ግፈኛ ሰው ነበር። ለራሄል 7 ዓመት ሲገዛ ኖሮ ያለ ፈቃዱ ሊያን ሚስት አድርጎ አታሎ ሰጠው። ለሊያና ለራሄል ይህንን እንዲህ ሲል አስታወቃቸው፣ ያዕቆብ አባታችሁ ግን አታለለኝ፣ ደሞዜን 10 ጊዜ ለወጠ፣ እግዚአብሔር ግን ክፉ ያደርግብኝ ዘንድ አልፈቀደለትም። ያዕቆብን መበዝበዝ የተመለከተው እግዚአብሔር ያዕቆብን በሕልም ተናገረው። እንዲህም ሆነ በጎቹ በጎመቹ ጊዜ አይኔን አንስቼ በሕልም አየው፣ እነሆም በጎቹ በበጎቹና በፍየሎቹ ላይ የሚንጠላጠሉት የበጎችና የፍየሎች አውራዎች፣ ሽመልመሌ መሳዮችና ዥንጉርጉሮች ነቁጣ ያለባቸውም ነበሩ። የእግዚአብሔርም መልአክ በሕልም ያዕቆብ ሆይ አለኝ፣ እኔም እነሆኝ አልሁት። እንዲህም አለኝ፣ አይንህን አቅንተ እይ፣ በበጎቹና በፍየሎቹ ላይ የሚንጠላጠሉት የበጎችና የፍየሎች አውራዎች ሽመልመሌ መሳዮችና ዝንጉርጉሮች ነቁጣ ያለባቸውም ናቸው። ላባ በአንተ ላይ የሚያደርገውን ሁሉ አይቻለሁና አለው። ያዕቆብ ይህንን ሕልምና ሁኔታ የወሰደው እንደ ቴክኒክና ሁሌ እንደሚሠራ አንድ የምትሃት ምስጢር አድርጎ አልነበረም። አባታችሁ ግን አታለለኝ፣ ደሞዜን 10 ጊዜ ለወጠው፣ እግዚአብሔር ግን ክፉ ያደርግብኝ ዘንድ አልፈቀደለትም። ደሞዝህ ዝንጉርጉሮች ይሁኑ ቢለኝ በጎቹ ሁሉ ዝንጉርጉሮችን ወለዱ፣ ሽመልመሌ መሳዎች ደሞዝህ ይሁኑ ሲለኝ በጎቹ ሁሉ ሽመልመሌ መሳዎችን ወለዱ። የጌታ መልአክ በተናገረው በዚህ ሕልም ውድ ወገኖቼ የያዕቆብ ከብቶች እንዴት እንደበዙ እንዴት ደግሞ እንደተባረከ እናያለን። ያዕቆብ በዘፍጥረት ምዕራፍ 30 ከቁጥር 37 እስከ 43 ላይ ያዕቆብም ልብን ለውዝ ኤርሞን ከሚባሉ እንጨቶች እርጥብ በትርን ወስዶ በበትሮቹ ውስጥ ያለው ነጭ እንዲታይ ነጭ ሽመልመሌ አድርጎ ላጣቸው። ሕልሙን በተግባር ሲተረጉም ማለት ነው። የላጣቸውንም በትሮች በጎቹ ውሃ ሊጠጡ በመጡ ጊዜ በውሃ ማጠጫው ገንዳ ውስጥ በበጎቹ ፊት አኖራቸው። በጎቹ ውሃ ሊጠጡ በመጡ ጊዜ ይጎመጁ ነበር። በጎቹም በትሮቹን አይተው ከመጎምጀታቸው የተነሳ ጸነሱ። በጎቹም ሽመልመሌ መሳይና ዝንጉርጉር ነቁጣ ያለበቱን ወለዱ። ያዕቆብም ጠቦቶቹን ለየ፣ ሽመልመሌ መሳይና ጥቁር ያለባቸውን በጎቹንም ሁሉ በላባ በጎች ፊት ለፊት አኖረ፣ መንጎቹንም ለብቻቸው አቆማቸው፣ ወደ ላባም በጎቹን አልጨመራቸውም። እንደዚህም ሆነ የበረቱት በጎች በጎመጁ ጊዜ በጎቹ በትሮቹን አይተው በበትሮቹ አምሳል ይጸንሱ ዘንድ ያዕቆብ በትሮቹን በውሃ ማጠጫ ገንዳ ውስጥ ከበጎቹ ፊት ያደረገ በደከሙ በጎችም ፊት በትሩን አደርገውም ነበር። የደከሙትን ለላባ የበረቱትም ለያዕቆብ ሆኑ። ያ ሰውም እጅግ ባለጠጋ ሆነ። ብዙ ከብት ሴቶችም ወንዶችም ባሪያዎችም ግመሎችም አህዮችም ሆኑለት። ውድ አድማጮች ይህንን ያዕቆብን ህልምና ህልሙንም በተግባር ተተርጉሞ የሚታየውን ታሪክ በሕይወታቸው እየደገሙ እንደ ያዕቆብ ባለጠጋ ለመሆን የሚለማመዱ የእግዚአብሔርን ሰዎች በብሉይ ኪዳን አናይም፣ በአዲስም ኪዳን አናይም። ያዕቆብ አምላክ አምላካቸው ሕያው አምላክ ስለሆነ ያመለኩት ሁሉ ይኖሩ በነበረበት ዘመን ስፍራና ታሪክ ውስጥ ከዚህ ዘላለማዊ አምላክ ጋራ በታሪክና በባህል ተወስነው ለኖሩት ኑሯቸው አምላካቸውን የታመኑ ናቸው እንጂ አባቶቻቸው ያደረጉትን ያሉትን የሆኑትን እንደ አንድ ቋሚ መንፈሳዊ አሰራር የተጠቀሙና የሚለማመዱ አልነበሩም። ያዕቆብ እንደ ተገፋ ሳንገፋ ደግሞ በስንት ስንፍናና አመጻ ባለበት ህይወት እየኖርን ለያዕቆብ የተባለውን የተደረገውን ለኛ ማድረግ አንችልም። ያዕቆብ በድሜ የገፋ አባቱን አታሎ ያዕቆብ ሆኖ ሳለ ኤሳው ነኝ ይያለ በረከትን ተቀበለ። እንደርሱ በረከትን በዚህ መንገድ መቀበል ከፈለግን አይሆንም እንጂ የሚሆን መስሎ ላለው እይታችን ይህን ልብ ማለት አለብን። እንደርሱ በረከታችንን በመከራና በከፋ ህይወት ይዘን እንደምንንከራተት ማወቅ አለብን። ያዕቆብ በጌታ የተመረጠ ሰው ነው። ወንድሙን በማታለሉ ግን ወንድሙ ከሚኖርበት ስፍራ ሸሽቶ ኖረ እንጂ በእግዚአብሔር ጥበቃ አባቶቹ በኖሩበት በተስፋይቱ ምድር መኖር የሚያስችል የጽድቅ ምክንያት ያላገኘበት ጊዜ ነበር። ያዕቆብ ግፍ ካደረገበት ላባ ሲሸሽ፣ ውድ አድማጮች፣ ላባም ሲከተለው እግዚአብሔር ወደ ሶርያዊው ሰው ወደ ላባ ግን በሌሊት ህልም መጥቶ ያዕቆብን ክፉ በክፉ እንዳትናገረው ተጠንቀቅ አለው። ይህንን በማድረግ ያዕቆብን ከላባ እጅ እግዚአብሔር አዳነው። ያዕቆብ አባቱን ባታለለበት ነገር ሸሽቶ ወደ ባዕድ ምድር ሄደ። ነገር ግን ያዕቆብ ግፍ ሊደረግበት ግን በተበደለበት ጊዜ ግን እግዚአብሔር ያዕቆብን ደግሞ ምን አደረገው? ተከትሎ ከጠላት እጅ ሲያድነው እናያለን። ከወንድሙ ከኤሳው ጋር ሲገናኝ ደግሞ እግዚአብሔር ጋር ሲታገል ቢያድርም ስሙንም ለውጦ ቢባርከውም ያዕቆብ ለኤሳው የእጅ መንሻ ሰጥቶ እንጂ ኤሳው ተገስጾ ወይንም ተመክሮ አልነበረም የተገናኙት። አምላካችን የሚባርከንም ሆነ ለእኛ የሚቆመው እንደ ሟርተኛ በቃሉ እየፎከርን ሳይሆን በደላችንን በትህትና መገፋታችንንም የእግዚአብሔርን ዳኝነትና ፍትህ በመፈለግ ለጻድቁ ጌታ የሚመቸውን የጽድቅን ሕይወትና መንገድ ከተከተልን ብቻ ነው። በረከታቸውን በፉከራና በትዕቢት በጉራ የሚይዙ አይደሉም የእግዚአብሔር ሰዎች። እብሪትና ትዕቢት፣ ምድራዊና ስጋዊ ጠባይ ከጌታ ዘንድ የሚገኘውን በረከት ከልካይ ናቸው እንጂ አራማጆች አይደሉም። ውድ አድማጮች፣ እንግዲህ ዛሬ በምንማረው ትምህርት እንድትይዙ የምፈልገውን ትልቅ ቁም ነገር ልብ እንበል። ያዕቆብም ሆነ ያዕቆብን መሳይ የሆኑ የእግዚአብሔር ሰዎች ሁሉ ድካማቸውን ለእግዚአብሔር ጽድቅ በሚመች መንገድ የኖሩ ሰዎች ናቸው። ጉድለታቸውም የእግዚአብሔር ጸጋ በሚታይበት መንገድ የተገለጡ ሰዎች ናቸው። በየታሪካቸውና በየኖሩበት ዘመን እነርሱ ላሉበት ታሪካዊና ባህላዊ ሁኔታ እግዚአብሔር እነሱን እንደ ሰዎች የረዳበትን እርዳታና ጸጋውን ምስጢሩን መረዳት አለብን። እንግዲህ ውድ አድማጮች፣ የጌታን ቃል የምትሰሙ ከሆናችሁ በጌታ ቃል እግዚአብሔርን እንደሚሰሙ ሁኑ እንጂ በቃሉ ምኞታችሁ ለማራመድ የጌታን ቃል እንደ ፍላጎታችሁ የምትወስዱ አትሁኑ። በዚህ መንገድ የሚያተርፍ ማንም የለም። በዚህ መንገድ የተገኘው ትርፍ ሁሉ በአሸዋ ላይ ተሰራውን ቤት ይመስላል። የሥጋ ምኞትና ፍላጎት በሚያራምድ እምነት ዓለምን መርታት ስለማይቻል መስቀል አልባ በሆነ ሥጋው ያሰራር ድል ስለሌለ ውድቀትና ውርደት ፍጻሜው ሆነ አካሄደን እንሄዳለን። በእግዚአብሔር ቃል እግዚአብሔር ምን ይላል ማለትን የሚናፍቁ ሰዎች እግዚአብሔርን ለመታዘዝ የልባቸውን ያዘጋጁ መሆናቸውን መርሳት የለብንም። በእግዚአብሔር ቃል እግዚአብሔር መስማት ለኛ የሚሆን ነገር ማግኘትን ያስቀደመ ህይወት ሳይሆን የሚያስገኝልን ትልቁ ነገር እኛን ከኛ አድኖ ለእግዚአብሔር የሚኖረንን ህይወት የሚያስገኝ እምነት ነው። እግዚአብሔርም ቀደም ላሉት የጌታ ሰዎች የተናገራቸውን ለግላቸው የመጣላቸውን የጌታ ቃል እንደምታት ቃል ያደረጉ እንዲጠቀሙበት ሲፈቅድላቸው አናይም። አብርሃምን ልጅ እንደሚሰጠው የተናገረው የተስፋ ቃል ይስሐቅ በመሲህ ተስፋ መልክ ያንን ከመውሰድ አልፎ ለራሱ ልጅ ለመውሰድም በሆነ መልክ ሲለማመደው አናይም። ያዕቆብ የአብርሃምን ተስፋ አዛብን ሁሉ በሚባርከው በመሲህ ተስፋ ከሚያየው በቀር ለራሱ ለግልዮቱ ለአባቱ የተነገረውን ተስፋ ሲለማመድ አናይም። እግዚአብሔር ሰዎች እግዚአብሔር ባስቀመጣቸው ታሪክ ውስጥ እግዚአብሔር ባስቀመጣቸው ስፍራና ቦታ የኖሩት የሃይማኖት ኑሯቸው ሁለት አይነት መልክ አለው። የመጀመሪያው እንደ ኪዳን ህዝብ እንደ ተዋጀ ህዝብ የሚኖሩት የኪዳን ህይወትና ኑሮ አላቸው። በዚህ የኪዳን ህይወት የሚኖሩት ኑሮ ለሁሉም የተሰጠ የእምነትና የህይወት መመሪያን እየጠበቁ የእግዚአብሔር ህዝብነታቸውን የሚጠብቅና የሚያሳይ ኑሮና ህይወትን እንደ ህጉ እንደ ተሰጣቸው ኪዳን በመኖር ይለማመዳሉ። በዚህ ህይወትና ኑሮ እስራኤላዊ ሁሉ ትልቅ ትንሽ ወንድ ሴት ሳይል አንድ ነው። ሁሉም እንደ ህጉ ትልቅ ሳይል ትንሽ ሳይል የሚኖረው ኑሮ የሚመራው በዚሁ የኪዳኑ ህግ መሰረት ነው። ሁለተኛው ኑሯቸው በየግል ህይወታቸው የሚኖሩት ኑሮ ነው። ይህን ህይወት አስመልክቶ ግላዊ ኑሮ ሲኖሩ ባሉበት ታሪክና ሁኔታ ስፍራ እግዚአብሔር ጸሎታቸውን እየሰማ ችግራቸውን እያየ የሚሰራላቸው ታሪክ ነው። ሐናን እንደ ምሳሌ ብንመለከት ሐና በእግዚአብሔር ህዝብ ታሪክ ውስጥ ታሪኳ እንደ እርሷ እየጸለየ እርሷ ያደረገችውን ያደረገ ሁሉ የእርሷን ታሪክ ሊኖር ሊደግም ባለ መንገድ የምትወሰድ ሴት አይደለችም። በእርሷ ታሪክ እግዚአብሔርን ደግነት ደራሽነቱን ለተጠቃና ለተገፋ እግዚአብሔር ተቆርቋሪ መሆኑን እናያለን፣ እንማራለን፣ እንመካበታለን። ሐና ያለችውን የጌታችንን ቃል ቸርነቱን መጎብኘቱን የእግዚአብሔርን ደግነትና ቸርነት የምንማርበትን በዚያ መመሰጣችን መወሰዳችን ምንም ችግር የለው። ለሐና ያለውን ለእኛም እንደተባለ አድርገን መውሰድ ግን አንችልም። ለሐና የተናገራትን ያጽናናትን እግዚአብሔር ግን የእኛም አምላክ በመሆኑ እኛን ባለንበት እንዲገናኘን እርሱን እግዚአብሔርን እንሸዋለን እንጂ ለሐና የተነገረውን ቃል ከመጽሐፍ ቅዱስ ወስደን ለራሳችን ልናደርገው መብት የለንም። ዛሬ ጌታን ቃል እንዴት መውሰድ አለብን? ውድ አድማጮች፣ እንደ ሄኖክ እግዚአብሔርን ያመኑትና አብርሃምና ይስሐቅ እግዚአብሔር ራሱ በሰጣቸው ምድር ሲኖሩ የተሰጣቸውን የተስፋ ቃል አላገኙም የተባለላቸው ሰዎች ነበሩ። በመግቢያ ላይ ባነበብኩላችሁ ቃል ውስጥ አብርሃም የተባለው ርስት አድርጎ ሊቀበለው ወዳለው ስፍራ ለመውጣት በእምነት ታዘዘ ይላል። ወዴት እንደሚሄድ ሳያውቅ ወጣ። ለእንግዶች እንደሚሆን በተስፋ ቃል በተሰጠው አገር በድንኳን ኖሮ ያን የተስፋ ቃል አብሮት ከሚወርሱ ከይስሐቅና ከያዕቆብ ጋር እንደ መጻተኛ በእምነት ተቀመጠ ይላል። ለምን? መሰረት ያላትን እግዚአብሔር የሰራትን የፈጠራትን ከተማ ይጠብቅ ነበርና። ውድ አድማጮች፣ እግዚአብሔር የጠራቸው እግዚአብሔርን የሚያምኑ ሰዎች የፍጻሜ ዘመን እምነት የሚለማመዱ ናቸው። የጌታን መምጣት የሚመጣውን የእግዚአብሔር መንግስት የአምላክን መንግስት የሚሹ ናቸው። እግዚአብሔር በተስፋ ቃል በሰጣቸው ምድር ወደ ፍጻሜ ዘመን የሚያሸጋግር እምነትን የሚለማመዱ እንደሆኑ የእግዚአብሔር ቃል ይናገራል። እግዚአብሔር የሰራትን የፈጠራትን ከተማ ይጠብቅ ነበርና። ይህ የመጠበቅ ሕይወት የመጻተኛ ሕይወት ለአብርሃም የሆነበትን ምስጢር አንርሳ። የአብርሃምና ይስሐቅ ያዕቆብነት ለፍጻሜ ዘመን ለሚመጣው ለአምላክ መንግስት የሚያበቃና የሚያዘጋጅምነት ነበር። የሚሰጣቸውን ተስፋ ከሚመጣው የአምላክ መንግስት ጋራ አያይዘው የሚያዩ ነበሩ። እግዚአብሔር በግራቸው የረገጡ ሰጥቻቸዋለሁ ባላቸው ምድር እንደ መጻተኛ የሚያኖራቸውን እምነት የተላማመዱ ነበሩ። ወነተኛ እምነት ፍጻሜ ዘመንን የሚያጎላ የጌታን መምጣት የሚያደምቅና የሚያስጓጓ ነው። እዚሁ ምድር ላይ ላለና ለሚያልፍ ነገር የሚውል እምነት አይደለም። ውድ አድማጮች ይህንን እምነት እግዚአብሔር እንዲሰጣችሁ እግዚአብሔር የሚናገረው እኔና እናንተን ለፍጻሜ ዘመን የሚያዘጋጅ እምነት ያለን ቅዱሳን እንድንሆን ነው። በሰማነው ነገር እግዚአብሔር መታነጽን ይስጣን በጌታ በኢየሱስ ክርስቶስ ስም አሜን።